Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ ተጀመረ።
ሊድሮሽ ነው ለቄስ ብላ እዚያኔ ደግሞ ወደዚህ ጠፋውና ትምህርት የመማር አለብኝ ብዬ ጠፋውና መጣሁ።
በአማራ ክልል ውስጥ ያለ እድሜ ጋብቻ ከኮሮና ቫይረስ መቀስቀስ በኋላ ቁጥሩ መጨመሩ ተሰምቷል። ይህን የተመለከተ ዘገባ በምሽቱ ይደመጣል።
እኔ ቴክኒካል ማኔጀር የሆንኩት እና ለኢሮፒያን ስፔስ ኤጀንሲ ለሶስት ይህንን ፕሮፖዛል አዘጋጀን።
ወጣቷን የኤሮኒቲካል መሐንዲስ ሊዲያ ረዝን ናት። የአፍሪካ ሰው አልባ አውሮፕላኖች ወይም ድሮንስ ስምሪት ፖሊሲን ለማዘጋጀት ስላደረገችው ተሳትፎ በምሽቱ እንሰማለን። ተጨማሪ ዘገባዎችም አሉን። ሀብታሙ ስዩም መሰናደውን እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስና ነውን ይከውናል። ኤደን ገረመው አስከትላ የዓለምን ውሎና ዳር ታስቃኝናለች።
እንደምን አምሽታችኋል። ከጋቢና ዜናዎች ጋር ኤደን ገረመው ነኝ። የአዋሽ ወንዝና የሰበቃ ሐይቅ ሙላትን ተከትሎ ሰዎች ከቀያቸው መፈናቀላቸው ተነገረ። አደጋው የደረሰው የአዋሽ ተፋሰስን በሚያዋስኑት ምስራቅ ሸዋና አርሲ ዞን ወረዳዎች ሲሆን የመንግስት ባለስልጣናት የጉዳቱን መጠን እስካሁን አልገለጹም። በወንጂ ስኳር ፋብሪካ ብቻ ከ5000 ሰዎች በላይ ከጎርፉ ሸሽተው ቀያቸውን ለቀዋል ተብሏል። ዘገባውን ያደረሰን ሙክታር ጀማል ነው። ዩናይትድ ስቴትስ የኮቪድ-19 መከላከያ ክትባትን ለመፍጠር ለማምረትና በዓለም ዙሪያ እኩል ለማከፋፈል የተወጠነውን ዓለም አቀፍ እቅድ የመሪነቱን ሚና የያዘው የዓለም የጤና ድርጅት ስለሆነ አልሳተፍበትም ስትል አስታወቀች። የዓለም የጤና ድርጅት የወረርሽኞች ዝግጁነት ጥምረትና ለደሃ ሀገራቶች ህጻናት ክትባት ለማዳረስ በቢልና ሜሊንዳ ጌትስ የተቋቋመው ድርጅት የኮቪድ-19 ክትባት ተደራሽነት ላይ የሚሰራ የጋራ መርሃ ግብር ዘርግቷል። 170 ሀገራቶችም በእቅዱ ለመሳተፍ እየተነጋገሩ ናቸው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዓለም የጤና ድርጅትን የወረርሽኙን ጉዳይ በትክክል አልያዘም፣ ስርጭቱ ለመነጨባት ለቻይናም ያዳላል በሚል ወንጅለው ባለፈው ሐምሌ ላይ ሀገራቸውን ከድርጅቱ ማስወጣታቸው ይታወሳል። የዋይት ሀውስ ቃል አቀባይ ጄድ ዲር ባወጡት መግለጫ ዩናይትድ ስቴትስ ወረርሽኙን ለማሸነፍ ከዓለም አቀፍ አጋሮቿ ጋር መስራቱን ትቀጥላለች፣ ይሁን እንጂ በዓለም የጤና ድርጅትና በቻይና ተጽዕኖ በሚንቀሳቀሱ ድርጅቶች ግን አንገደብም ብለዋል። በዩናይትድ ስቴትስ ትልቅ ትኩረት የተሰጠው የዴሞክራቲክ ፓርቲው የማሳቹሴትስ ክፍለ ግዛት ቅድመ ምርጫ ሴናተር ኢድ ማርኪ ተቀናቃኛቸውን የኮንግረስማን ጆ ኬኔዲን አሸንፈዋቸዋል። የ39 ዓመቱ የተወካዮች ምክር ቤት አባል ጆ ኬኔዲ የ74 ዓመቱን ሴኔተር ማርኪን ምክር ቤት ውስጥ ሆኖ ወቅታዊ ሁኔታው ያልገባቸው ሲሉ መንቀፋቸውና ከተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ወደኋላ ላይ ድጋፍ እንዳገኙ ይታወሳል። ሆኖም ሴኔተር ማርኪ በማሳቹሴትስ ሕዝብ ትልቅ ተወዳጅነት እንዳላቸውና ሴኔተር ኤልዛቤት ዋረን እና ኮንግረስ ዊመን አሌክሳንድሪያ ኦካሲዮ ኮርቴዝን ጨምሮ የዴሞክራቲክ ፓርቲው ተራማጅ አባላት ድጋፍ እንዳላቸውም ተገልጿል። ሌሎች በርካታ የዴሞክራቲክ ፓርቲው የምክር ቤት አባላት ተፎካካሪዎቻቸውን በትላንትናው ቅድመ ምርጫ አሸንፈዋል። አድማጮች፣ ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ቆዩ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ይቀጥላል። የዚህ መሰናዶው ቅጂ በፌስቡክ ገጻችን ላይ ይቀመጣል። ማናቸውንም አስተያየቶች በፌስቡክ ገጻችን በኩል ልታደርሱንም ትችላላችሁ። ወደ ቀዳሚው ዘገባ እናምራ። የኮቪድ-19 ቫይረስ ከተቀሰቀሰ ወዲህ በአማራ ክልል የጋብቻ እድሜያቸው ሳይደርስ የሚዳሩ ሴቶች ቁጥር እየጨመረ ነው ሲሉ የሚመለከታቸው የክልሉ ባለስልጣናት ለአሜሪካ ድምፅ ተናግረዋል። የክልሉ ፖሊስ በበኩሉ ያለ እድሜ ጋብቻ ባህል አሁንም በክልሉ መኖሩን ጠቁሞ፣ ሆኖም የቅርብ ጊዜ ቁጥር መጨመርን ለማሳየት ደጋፊ ተደርጎ የቀረበው ጥናት እንከኖች ሳይኖሩበት እንደማይቀር ጠቁሟል። የአስቴር ምስጋናውን ዘገባ እንስማ።
የ15 አመቷ ረዲት የ6ኛ ክፍል ተማሪ ናት። ከአዲስ ቅዳም ወደ ባህር ዳር የመጣችበት ምክንያት ስጠይቃት ያለ እድሜዋ ቤተሰቦቿ ሊድሯት እንደሆነ በመስማቷ እንደሆነ ትናገራለች።
ሲስተር ነግራ ያለች ውል ሲጨርሱ ሊድሩሽ ነው ለቄስ ብላ እዚያ እኔ ደግሞ ወደዚህ ጠፋውና ትምህርት የመማር አለብኝ ብዬ ጠፋውና መጣሁ። ባህር ዳር ወረዱኝና የሆነ ደለላ ያዘን። ደለላ ሲይዘን ሰው ቤት ትገባላችሁ ሲለን አዋን አሉት። እዚያ እሷም ትግስትም ትባላት ጓደኛዬም አለች አዋን አልነውና መጣን። ከዛ ሆቴል ቤት ወሰደን። ሆቴል ቤት ሲወስደን እኔስ መስከረም ነው እንፈልግ ዛሬ ሳልፈልግም አለችው። እዚያ ወደ ሌላ ወሰደን። ሌላዋ ደግሞ ምንም አግኝቻለሁ ተወው አለችው። እዛም በኋላ አልጋ ሊያዝላችሁና ደሩ አለ። እሻል ነው እሻል ነው እኛ ደግሞ አናውቅም እሻል ነው ዝም ብለን። እዛ አንዱ ክላስ ሁለት አልጋ አለ። እሷና እኔ አብረን ተኛን። እሱ የራሱን ተኛ። ከዛም በኋላ ዝም ብሎ በጠበጠን። እንጨዋለን ስንለው ተዋል።
ጾታዊ ጥቃት ሊያደርስባችሁ ማለት ነው?
አዎ። ከዛ እንጨዋለን ስንለው ዝም አለና ተዋል። ከዛ ሲነጋ ደግሞ አሁንም ወሰደን። እሷ ሆት ሽሮ ቤት ገባች። እኔ ደግሞ ወደዚህ መጣሁ።
የጎዳና ተዳዳሪ ሴቶችና ህጻናት መከላከያ ተሐድሶ የተባለ ድርጅት በተለያዩ ምክንያቶች ከገጠር ወደ ከተማ ከቤተሰቦቻቸው ጠፍተው የሚመጡ ታዳጊዎችን ገና ከመኪና ሲወርዱ መናኸሪያ ላይ ባስቀመጣቸው ወኪሎቹ አማካኝነት ወደ ድርጅቱ እንዲመጡ ያደርጋል። ከዚያም ወላጆችን በማስጠራት የምክር አገልግሎት በመስጠት ልጆቹን ለወላጆቻቸው ያስረክባል። ወይዘሮ ሰናይት ገዳሙ የድርጅቱ ሰራተኛ ናቸው። የኮሮና ቫይረስ ከተከሰተ ወዲህ ወደ ድርጅቱ የሚመጡ ታዳጊዎች የለም ማለት ይቻላል ይላሉ።
አሁን እንዳጋጣሚ በኮቪድ ምክንያት ትምህርት ስለተዘጋ ነው እንጂ ከዛ በፊት የሚመጡበት ወራቶች አሉ። ልጆቹ በጋብቻ የሚመጡት ልጆች ብዙ ናቸው። ጥር ላይ ይበዛል። ጥር የጋብቻ ወቅት ስለሆኑ በአብዛኛው ልጆች የሚመጡት ጥር አካባቢ በጣም ብዙ ልጆች ይመጣሉ። ያው በኮቪድ ምክንያት ወደዚህ ከገቡት የተወሰነ አሁን ጥቃት የተፈጸመባቸው ልጆች በሴትነታቸው ጥቃት የተፈጸመባቸው ልጆች ናቸው የሚበዙ። እዚህ ድርጅት የገባችው አሁን እንዳልኩሽ በኮቪድ ምክንያት አንድ ልጅ ነች።
በአማራ ክልል ሴቶች ጉዳይ ቢሮ የሴቶች ንቅናቄ ተሳትፎ ማስፋፊያ ዳይሬክተር አቶ ስማቸው ዳኘ እንደሚሉት በዚህ ዓመት በተለይ የኮሮና ቫይረስ ከተከሰተ ወዲህ ከ350 በላይ ታዳጊዎች ያለ እድሜያቸው ተድረዋል። ይህም ከባለፈው ዓመት ጋር ሲነጻጸር ቁጥሩ መጨመሩን ነው የተናገሩት።
የኮሮና ቫይረስ ከመከሰቱ በፊት የተፈጸመ ያለ እድሜ ጋብቻ 1280 ነበረ። በኦልሞስት በ9 ወር ማለት ነው። በሶስት ወር ውስጥ ግን የኮሮና ቫይረስ ከተከሰተ በኋላ ወደ 358 ተከስቷል ማለት ነው። ይህንንም በወር አማካኝ ወስደን ስናየው የኮሮና ቫይረስ ከተከሰተ በኋላ ያው እየጨመረበት ሁኔታ ነው ያለው። እንግዲህ ያውም በአስቸኳይ ጊዜ አዋጅ ውስጥ ነው ይሄ ማህበራዊ ግንኙነቶች ተከልክለው ባለበት ሰዓት ማለት ነው። ለዚህ ይህ እንግዲህ እንደት በተመለከተ ትምህርት ቤቶች በመቋረጣቸው ማለት በመዘጋታቸው እና እኛም አጠቃላይ የሁሉም አካላት ርብርብ ወደ ቫይረስ ወደ መከላከል ስራ ላይ በመሆኑ ምክንያት ይሄ እንግዲህ የተከሰተበት ሁኔታ ነው ያለው።
የአማራ ክልል ፖሊስ ኮሚሽን የሴቶችና ህጻናት መምሪያ ኃላፊ ምክትል ኮማንደር ማዕዛ ዋለልኝ በበኩላቸው ቁጥሩ ተጋኗል ይላሉ።
እነሱ የሚያቀርቡት ዳታ በጣም የተጋነነ ነው። ወንጀሉ የለም ማለት አይደለም። በአማራ ክልል ከዚህ በፊትም በስፋት ይፈጸምበታል ከሌሎች ክልሎች በተለይ። አሁን ደግሞ ይሄ ዝግትግት ያለ ነገር ሲሆን እንደሚጨምር ማንም ሰው ሊገምት ይችላል። አንደኛ በደንብ ጥናት የሚያስፈልገው ነው። እንዲህ ነው ጨምሯል ቀንሷል ለማለት አሁን የኛ የዳታ አያያዛችን ስርዓታችን ትንሽ ደካማ ስለሆነ እነሱ ደግሞ ዳታውን ያመጡበት አግባብ ስንነጋገር ክፍተት እንዳለበት እንደውም ለምሳሌ የአንድ ዞን 78 ምዕራብ ጎጃም ይመስለኛል 78 ያለ እድሜ ጋብቻ ይሄ 78ቱ ለምንድን ነው ፖሊስ ላይ ምርመራ ያልተጀመረበት ወደ ፖሊስ ለምንድን ነው ያልመጣው ነው። እነሱ ከደረሱበት ወደ ፖሊስ ማምጣት አለባቸው አይደል?
በዘንድሮ ዓመት በአማራ ክልል ከጾታ ጋር በተያያዘ የተፈጸሙ ጥቃቶች 900 ሲሆኑ 863 የወንጀል መዝገቦች ተከፍተው በ204ቱ ላይ የቅጣት ውሳኔ መተላለፉን የክልሉ ፖሊስ ኮሚሽን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም በድጋሚ እናመሰግናለን። ሊዲያ ረዘነ በማላዊ የቴክኖሎጂ ማዕከል ውስጥ ከተለያዩ የአፍሪካ ሀገራት ከተውጣጡ የህዋ ሳይንስ ተመራማሪዎችና መሐንዲሶች ጋር በመሆን የሰው አልባ አነስተኛ አውሮፕላን ወይም ድሮን መግጠም ስልጠና ለሶስት ወራት ወስዳለች። ስልጠናው እንዳለቀም በኮቪድ-19 ምክንያት ተጥለው በነበሩ የእንቅስቃሴ ገደቦች ሳቢያ በዛው በማላዊ በመቆየት ከኬንያውያን ወጣቶች ጋር ተጣምራ የአፍሪካ የሰው አልባ በረራ አካላት ወይም የድሮን አየር ትራፊክ መቆጣጠሪያ ፖሊሲ እያዘጋጀች ትገኛለች። ወደ ሀገሯ ስትመለስም የድሮን መግጠም ስልጠና ለመስጠት ዝግጅት እያደረገች ነው። በቅርቡ የአፍሪካን የህዋ ሳይንስ መረጃ መተንተኛ ድረገጽ እድሜያቸው ከ30 በታች የሆኑና በአፍሪካ ህዋ ላይ ተጽዕኖ እያሳደሩ ካሉ ምርጥ አስሮች ውስጥ አካቷታል። ኤደን ገረመው ከሊዲያ ጋር አጭር ቆይታ አድርጋለች።
ሊዲያ ረዘነ በቻይናና ቱርክ የህዋ ሳይንስ ምህንድስና ትምህርቷን ያጠናቀቀች የ24 ዓመት የህዋ ሳይንስ መሐንዲስ ናት። ከሶስት ወራት በፊት በማላዊ የሰው አልባ በራሪ አካል ድሮን የመግጠም ምህንድስና ትምህርቷን ስታጠናቅቅ በኮቪድ-19 ምክንያት በረራዎች በመቋረጣቸው ወደ ሀገሯ መመለስ አልቻለችም። በዚህ ወቅት ታዲያ በስልጠናው ላይ ከተዋወቀቻቸው ኬንያውያን ወጣቶች ጋር በመጣመድ የሰው አልባ በራሪ አካላት የአየር ትራፊክ መቆጣጠሪያ ደንብና መመሪያ በማዘጋጀት ላይ እንደምትገኝ እንዲህ ታስረዳለች።
መጋ ሰው አልባ አውሮፕላኑን ስልጠና ጨረስኩኝ። ከዛ በኋላ ግን ተነሳሽነቴንና ከጀርባ ያለውን እውቀቴን በማየት የሆኑ ሰዎች ለፕሮጀክት እንትን ጠየቁኝ፣ ቀላቀል ማለት ነው። ፕሮጀክቱ ደግሞ ከግንቦት ጀምሮ እንትኑን መጻፍ ጀመርን፣ ፕሮፖዛሉን ማዘጋጀት ጀመርን። ይሄ ፕሮጀክት ለምንድን ነው እንትን ያለው እዚህ እየሰራን እያለ ለስልጠናውም እና የተለያዩ ኦልሬዲ የተለያዩ ድርጅቶች ይሰራሉ ማላዊ ውስጥ በድሮን ማለት ነው። እና ትልቁ ችግር የነበረው የመስማማት ነው። አውሮፕላን ይበራል፣ ሰዎች ያሉበት ቦታ ሊበር ይችላል። እሱን እንዴት አድርጎ ነው ማኔጅ የሚደረገው የሚለው ነገር ሁልጊዜ ጥያቄ ነበረ እና እሱን እንዴት አድርገን መቅረፍ እንችላለን የሚለውን አስበን በሱ ዙሪያ ታኔ አካባቢ ለስፔስ ኤጀንሲ ነበረ እና የሰጡኝ አብረን ልንሰራቸው የነበር ነው ሰዎች እና ኬንያዊ ነው ልጁ የጀርመን ካምፓኒ ያለው እና ሶስት ሌላኛዋ ደግሞ አብራኝ ትማር ነበረችው ኬንያዊ በሴም ፊልድ ነበረች። እኔ ቴክኒካል ማኔጀር የሆንኩት እና ለዩሮፒያን ስፔስ ኤጀንሲ ለሶስት ይህንን ፕሮፖዛል አዘጋጀን። ከዛ በኋላ አስቀመጥ ነው ማለት ነው እና በጨረታ ነበረ በሱ ካምፓኒ እንደነበረ እንትሩን ፈንዱን የምንለው ጂአይዜድ ካምፓኒ ያለ የጀርመን ካምፓኒ እና ዊንኮፕተር የሚባለው የሰው አልባ እንደዚሁ የሚያዘጋጅ ድርጅት ነበረ። ሌላ ደግሞ ዩኒሴፍን ደግሞ እኔ እንደ ፖይንት ኦፍ ኮንታክት ሆኜ አናገርኳቸው በዚህ እንትን እንዲረዱን የዩኒሴፍ ማላዊን ማለት ነው። እነሱን አዘጋጀን። ፓይለት ፕሮግራም ብለን ያሰብነው ማላዊ ውስጥ እንዲዘጋጅ ነው። ምክንያቱም ማላዊ ውስጥ ብዙ ድርጅቶች የሰው አልባ አውሮፕላን ካምፓኒዎች ወይም ድርጅቶች እየሰሩ ይገኛሉ እና እሱን እንዴት መቅረፍ እንችላለን የሚለውን ነገር በእነሱ ልንሞክረው ነው እና ጥናት ነው የሚደረገው ማለት ነው። በሱ መሰረት ሲስተም አርክቴክቸር ነው የምናዘጋጅላቸው ማለት ነው።
ሊዲያ በማላዊ በነበራት ቆይቷ የሜኬንዚ የላቁ የሴቶች ሽልማት እጩ ሆናም እንደነበረ ትናገራለች።
ሚከንዚ ውመን አቺቭመንት አዋርድ የሚባል አለ እና በሊንክዲን የሆነ ሰው ነው ጥሩ እንትን ባክግራውንድ ያለሽ ትመስያለሽ እና እስቲ ሞክሪው አፕላይ አድርጊ ተብዬ አፕላይ አድርጌ ነበረ። ሚከንዚ ማለት የዓለማችን አንደኛ የኮንሰልተንሲ ካምፓኒ ነው። አሜሪካ ውስጥ ነው ቤዝ የሚያደርገው፣ ግን ብዙ ሀገራቶችም አለ ማለት ነው። አዲስ አበባ ናይሮቢም አለ እና በእነሱ ከናይሮቢ ነበረ እኔ እንትን የተደረገልኝ እና ዋን ኦፍ ደ ፋይናሊስት ሆኜ ከዛ አሁን በነሱ ስር ወርክሾፕ ላይ እንዲያግዙኝም መሳተፍ ችያለው ማለት ነው፣ ፋይናሊስት ስለሆንኩኝ። እሱም አንድ ነገር ነው እዚህ ከመጣው በኋላ አኮምፕሊሽ ያደረኩት ብዬ የማስበው።
የመጀመሪያው የኢትዮጵያ ሳተላይት ኢቲ RSS-1 ወደ ህዋ ስትመጥቅ በስራ ሂደቱ ላይ ተሳታፊ የነበረችው ሊዲያ በአፍሪካ የህዋ ሳይንስ ላይ ከ30 ዓመት እድሜ በታች ሆነው ተጽዕኖ እየፈጠሩ ያሉ 10 አፍሪካውያን ወጣቶች ዝርዝር ውስጥም በአፍሪካ ስፔስ ሳይንስ ተቋም ገብታለች።
እኔ ብዙ ቮለንተሪ አክቲቪቲዎች ሰራለሁ እና አንደኛው ምሰራበት ኢትዮጵያን ስፔስ ሳይንስ ሶሳይቲ ፐብሊክ ሌክቸር አቀርብ ነበር እና በእነሱ የሆነ ግሩፕ ቻት ዋትሳፕ ላይ አለ። በዛ መሰረት አንዳንድ ኢንፎርሜሽኖችን ፊድ ማድረግ እችላለሁ፣ ማወቅ ቶሎ ቶሎ ማወቅ እችላለሁ እና እንደዚህ አይነት መግለጫ አየው ዝም ብዬ አፕላይን ያደረኩት ውድድር ነበረ። እኔ ግን ትልቅ ነገር ነው ብዬ አላሰብኩም ነበረ። ብዙ ነገሮችን እሞክራለሁ፣ እነዛ እየሞከርኩ ነበረ። መለሱልኝ፣ እንደዚህ ቶፕቴን ውስጥ ገብተሻል እና አሳውቂን አሉ። ከዛ ላኩላቸው ሙሉ ኢንፎርሜሽን፣ ምን አክቹዋሊ ምን ላይ እየሰራው እንደነበር፣ እንዴት እንደሰራውት የሚለውን ነገር ማለት ነው። እና በዛ መሰረት ታጨው ማለት ነው። በቶፕ ቴን ውስጥ 10 ምርጦች ነው የምንባለው። በኮሮና የተነሳ ስብሰባ ይኖራል፣ ግን መቼ እንደሚሆን እንዴት እንደሚሆንም ግልጽ አይደለም እስካሁን። ያው ኮሮና የሚባለው ነገር ስላለ ማለት ነው። ያለበት የስፔስ አፍሪካ የሚባለው ቦታ ሌጎስ ነው መሰለኝ የሚሆነው። እዛ ያው አሰምብሊ ምናምን ነገር እንደ ኮንፈረንስ አይነት ነገር ይኖረናል። እሱን ነው እስካሁን የማውቀው።
በማላዊ የሚሞከረው የሰው አልባ አውሮፕላኖች ወይም ድሮኖች መመሪያ ደንብ ሲጠናቀቅ በአህጉር አቀፍ ደረጃ ለተግባር እንዲውል ሀሳቡ እንዳላት የምትናገረው ሊዲያ፣ እሷ በማላዊ የወሰደችውን የሰው አልባ አውሮፕላን መገጣጠም ምህንድስናም በኢትዮጵያ እንዲሰጥ እየሰራች መሆኑንም ትገልጻለች።
አሁን ኢትዮጵያ ስመለስ አንደኛው ፕሮጀክት ምንድን ነው ያሰብነው፣ ኢትዮጵያ ውስጥ ይህንን ተመሳሳይ የሰው አልባ አውሮፕላን እሱን ስልጠና እዚህ ያለውን ስልጠና እኔ እዛ ፕሮጀክት ማኔጅ እያደረግኩኝ ለመስራት አስበናል፣ ለማሰልጠን እና የሌሎች ሀገሮችን ትተን ኢትዮጵያኖችን ብቻ ማለት። ምክንያቱም አሁን በኮሮና የተነሳ ሌላ ሰው ትራቭል ማድረግ አይችልም። እዚኛውም አሁን የሚቀጥለው ኮሆርት አሁን እኛ ትራቭል ማድረግ ስንችል ስለነበር የሁሉም አፍሪካን ሀገሮች ነው የሚሆነው። አሁን የሚቀጥለው ኮሆርት ግን ማላዊያንስ ብቻ ነው የሚሆኑት እና እኛም ሀገር ተመሳሳይ ነገር እንዲኖር ሰዎችን እያናገርኩ ነበር እና አንደኛው ልክ እንደመጣው ማደርገው ነገር እሱ ነው የሚሆነው። በዩኒሴፍ ማላዊ ኢንዶርስ ያደርገናል፣ ቨርጂኒያ ቴክ ዩኒቨርሲቲ ኢንዶርስ ያደርገናል። እኛን ያሰለጠኑን ዩኒቨርሲቲዎች ናቸው የአሜሪካን ዩኒቨርሲቲ እና የኢትዮጵያ መንግስት ተስማምቶበታል የሆነ ፐርሰንት ያህል። ገና ሄጄ የማናገራቸው ሰዎች ይኖራሉ፣ ግን ጥሩ ነገር የሚሆን ነገር ነው እና
ሚዲያ የሰው አልባ አውሮፕላኖችን የማብረርና የመገጣጠም ፍላጎቱ ላላቸው ወጣቶች ትምህርቱን ለመስጠት የበጀት እጥረት እንዳለባት ገልጻ፣ በዚህ ዙሪያ አቅሙ ያላቸው ባለሀብቶችና በጎ ፈቃደኞች እንዲያግዟትም ጥሪ አቅርባለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ከኮሮና ቫይረስ ያገገሙ ሰዎች ከበሽታው ጋር ተያይዘው ለሚመጡ ሌሎች የጎንዮሽ ችግሮች እንደሚጋለጡ በጤናው ዘርፍ የሚወጡ የተለያዩ ጥናቶች ያመላክታሉ። ከነዚህ ችግሮች አንዱ አብዝቶ ከመጨነቅ የሚመጣ የአእምሮ ጤና እክል አንዱ ሲሆን፣ ተመራማሪዎች ከበሽታው ያገገሙ ሰዎች የአእምሮ መረበሽ፣ የእንቅልፍ ማጣትና ነገሮችን በትኩረት አለማሰብ የመሳሰሉ ችግሮች እንደሚገጥማቸው አሳውቀዋል። የዛሬ 5 ወር አካባቢ ቫይረሱ ካደረሰበት ጽኑ ህመም ያገገመው ወጣት ፍጹም ጸጋይ ግን ከበሽታው ከዳነ በኋላ ባሳለፋቸው ጥቂት ወራት ሕፃናትን የአማርኛ ቋንቋ ለማስተማር የሚረዱ የቴክኖሎጂ ፈጠራ ውጤቶችን ወይንም መተግበሪያዎችን እየሰራ ለተጠቃሚዎች በነጻ እያዳረሰ ነው። ከስመኝሽ ቆየ ጋር ተጨዋውተዋል።
በአሜሪካን ሀገር አትላንታ ከተማ ነዋሪ የሆነው ፍጹም ጸጋይ ከወራት በፊት በውጭ ሀገር የሚኖሩ ኢትዮጵያውያን ልጆቻቸውን የአማርኛ ቋንቋ በቀላሉ እንዲያስተምሩ የሚረዳቸው ሀበሻ ኪድስ ወይም በአዲሱ አጠራሩ ልጆች የተሰኘ መተግበሪያ ፈጥሮ እንግዳ አድርገን ጋብዘነው ነበር። ባሳለፍነው ሳምንት ደግሞ ልጆች የአማርኛ ትሬሲንግ የተሰኘ ሁለተኛ መተግበሪያውን ሰርቶ ለተጠቃሚ አቅርቧል። ፍጹም በ3 ወር ጊዜ ውስጥ ሰርቶ ያጠናቀቀው ሁለተኛው መተግበሪያ ህጻናትን ቋንቋ ከማስተማር ባለፈ ለአእምሮ እድገት የሚጠቅም መሆኑን ያስረዳል።
ህጻናት የፋይን ሞተር ስኪልሳቸውን የሚያዳብሩበት የፊደላትን እየጻፉ በእጃቸው እየዳበሱ እየነኩ እየጻፉ የሚለማመዱበት ፊደላቱን ፕራክቲስ የሚያደርጉበት አፕ ነው እና አይናቸውና የእጃቸውን ኮኦርዲኔሽን ያዳብርላቸዋል። በዛ በተጨማሪ ደግሞ አሁንም ኤቢሲዲንም እንዲማሩት ይጠቅማቸዋል። ፎኒክስም ስላለው ድምፁንም እየሰሙ ያድጋሉ። ስለዚህ ቀድሞ ትምህርት ከመጀመራቸው በፊት ኤቢሲዲያቸውንም አሁንም ጠንቅቀው እንዲማሩ ያደርጋቸዋል።
ፍጹም ቀደም ሲል የሰራው ፊደላትን፣ ቁጥርን፣ እንስሳትን፣ ቀናትና ወራትን፣ የሰውነት ክፍሎችን ማስተማሪያ እንዲሁም የጨዋታ ወይም ጌም ክፍሎችን ያዘው መተግበሪያ በሶስት ወራት ውስጥ ከ25000 በላይ ተጠቃሚዎች ጋር ደርሷል። አዲሱ መተግበሪያም በተመሳሳይ በተለይ ወላጆች ልጆቻቸውን በቀላሉ ጽሑፍ እንዲያስተምሩበት የተዘጋጀ ነው ይላል።
ልጆች ትምለው አፕ ሞር ብሮድ ነው፣ ብዙ ነገሮችን በስም ደረጃ እንዲማሩት የሚጠቅማቸው ነው። ይሄኛው ግን መጽሐፉን እና እጃቸውን ፕራክቲስ የሚያደርጉበት ነው። ህጻናቶች ቶሎ ይሰለቻሉ ታውቂያለሽ፣ እና የተለየ ኢንቫይሮንመንት ይፈልጋሉ። ያንን ልጆች የሚለው ተጫውተው ምናልባት ደግሞ ጽሁፍን መለማመድ ሲፈልጉ ደግሞ ይህኛውን አዲሱን አምሃሪክ ትሬሲንግ አፓችንን መጠቀም ይችላሉ ማለት ነው።
በአሜሪካው ግዙፉ የአይሮፕላን ኩባንያ ዴልታ ውስጥ ኤርክራፍት መካኒክ ሆኖ የሚሰራው ፍጹም በአፕል ስቶር እና በአንድሮይድ አማካኝነት ለተጠቃሚው በነጻ ያቀረባቸውን መተግበሪያዎች መስራት ይመኝ የነበረው ከልጅነቱ እንደሆነ ቢናገርም ወደ ተግባር ለመቀየር ጥንካሬውን የሰጠው ግን የዘመናችን ፈታኝ ወረርሽኝ የሆነው የኮሮና ቫይረስ ነው። በተለይ ወረርሽኙ በቅጡ ባልታወቀበትና ብዙ መረጃ ባልነበረበት ህዳር ወር ላይ በቫይረሱ የተያዘው ፍጹም ኮሮና ያደረሰበትን ጽኑ ህመም እንዲህ ይገልጸዋል።
በጣም የሚያስፈራ ጊዜ ነበረ። ብዙዎቻችን ስለ በሽታውም አሁን ያለንን ደረጃ እናቅም ነበር። በዛ ሰዓት ነው የታመምኩትና የሚያስፈራ ነገር ነበር። ህመሙም ደግሞ ከሚያማቸው ሰዎች አንዱ ውስጥ ነበርኩና ፕላስ ዶክተር በስልክ ማናገራቸው በቪዲዮ ማናገራቸው ዶክተሮች ምንም ሊያደርጉልኝ እንደማይችሉ ነበር የሚነግሩኝ። ሲምፕተሞቹ የተለያዩ ናቸው። ሲጠሩ የነበሩት ሲምፕተሞቹ ሁሉ ደርሰውብኛል። ምግብን ቴስት ካለማድረግ ጀምሮ ፊቨር ነበረኝ፣ ዳሪ ኤግ፣ ቮሚቲንግ ምናምን ነገር እና የበዛ ሲምተም ነበር እና ሁሉም ሲምተሞች ደግሞ በአንዴ ስለነበረ ነው በጣም የሚያስፈራ ጊዜ ነበረ።
ስለ ኮሮና ቫይረስ ማብቂያ የሌላቸው መረጃዎች በሚወጡበት በአሁኑ ሰዓት ከቫይረሱ የሚያገግሙ ሰዎች ለተለያዩ የጭንቀትና የአይምሮ መረበሽ በሽታዎች ይጋለጣሉ። ከቻይናዋ ውሃን ግዛት ስለተነሳው ኮሮና ቫይረስ በቂ መረጃ ባልነበረበት ወቅት በሽታው በጽኑ ላጠቃው ፍጹም ግን ትቶት የሄደው የተለየ ጥንካሬ ነው።
እነዚህ አይዲያዎች ውስጥ የነበሩ ግን ቆርጬ በቃ መስራት አለብኝ ይሄ ነገር ነው እና ለቻንስ ነው እና ለእኔም የመኖር እድል እንደተሰጠኝ ብዬ ያሰብኩት ይሄ በአይምሮ ሲመላለስ የነበረውን ነገር በተግባር እንዳደርገው በቃ የገፋፋኝ ተርኒንግ ፖይንት ነበረ ማለት ነው። ለእኔና ለእነዚህ አቦች ቶሎ መጨረስ አይ ቲንክ ትልቅ አስተዋጽኦ አድርጓል። አይ ኖ መጥፎ ነገር ሲመጣ አንዳንዴ ጥሩ ነገር ይዞ አይደል የሚመጣው። ፕሮባብሊ ተርን አውት ፎር ጉድ ነው ህመሙ እንዳለ ሆኖ ማለት ነው።
እኔም እንግዲህ ይህን ያነሳውበት ምክንያት ከኮሮና ጋር በተለይ ከቅርብ ጊዜ ወዲህ ተያይዞ የሚነሳው ጉዳይ ከበሽታው የተያዙ ሰዎች አብረው ስለሚያጋጥሟቸው ተጓዳኝ የጤና ችግሮች በተለይ ደግሞ የጭንቀት፣ የዲፕሬሽን የመሳሰሉ ችግሮች ናቸው። እቤት ለረጅም ጊዜ ከመቀመጥም ጋር የተያያዘ ብዙ ሰዎች ለጭንቀት ይጋለጣሉ። አንተ ደግሞ በተቃራኒው ከበሽታው አገግመህ ወዲያውኑ በጣም ወቅታዊ ጠቃሚ የሆነ የቴክኖሎጂ ውጤቶችን እያቀረብክልን ነው እና ይሄ ጥንካሬ ከየት መጣ?
በሰዓቱ ታምሜ በነበረበት ጊዜ መጥፎን አስቤ ነበር። በቃ እስከ መጨረሻው መጥፎ ነገር ቢያጋጥመኝ ብዬ አልጋዬ ላይ ሳስብ ነበር እና የአስተሳሰብ የፈጠረብኝ ምንድን ነው፣ ለካ ነገን ስናስብ ነገ ሊያልፈን ይችላል፣ ነገ የሚያመጣውን አናውቅም እና ያለችን ጊዜ ዛሬ ስለሆነች አይ ቲንክ ዛሬ መጠቀም የሚለው ነገር ነው አይምሮ ውስጥ የነበረው። ስለዚህ አደርገዋለሁ ብዬ የጠበቅኩትን ነገር መጨረስ እንዳለብኝ አመንኩኝ። ያንን ነገር በቃ እንድጨርስ ገፋፋኝ ማለት ነው።
ገና ተጠርጥረው ራሱ ቫይረሱ ሳይገኝባቸው ራስን ለማጥፋት የሚሞክሩ ሰዎች አሉ። ተያዝን ብለውም እንዲሁ በጣም ተስፋ የሚቆርጡ ሰዎች አሉ እና ከአንተ ልምድ ተነስተህ እስቲ የምታካፍለን። ምክንያቱም እንግዲህ ከመያዙን በጣም ታመህም እንደገና አገግመህም አይተኸዋል። ከዛ በኋላ ደግሞ ያለህን የመስራት ብቃትና ጥንካሬ እንዲሁ በስራ እያሳየህን ነው እና ከዛ አንጻር በተለይ ለወጣቶቹ ብቻ ሳይሆን በጠቅላላው በዚህ በሽታ ውስጥ ለሚያልፉ ሰዎች የምትመክረው ወይም ከአንተ ልምድ ተነስተህ የምታካፍለው ነገር ካለ?
እንግዲህ በሽታው አሁን አብሮን ከሆነ ኦልሞስት ከስድስት ወራት በላይ ሆኗል። በዚህ ስድስት ወራት ውስጥ ብዙ ነገሮች ተምረናል፣ ብዙ ነገር አውቀናል፣ ብዙ ነገሮች ላይ ደርሰናል እና አንድ መናገር የምፈልገው በሽታው ይዞኛል ብላችሁ የምታስቡ ሰዎች ወይንም ደግሞ በሽታው የያዛችሁ ሰዎች፣ አሁንም ታማችሁ አልጋ ላይ ያላችሁ ሰዎች፣ ወይንም ደግሞ ሲምፕተሙን እያያችሁ ያላችሁ ሰዎች ተስፋ እንዳትቆርጡ ነው። ምክንያቱም ተስፋ መቁረጥ ነው አይ ቲንክ የሚያዳክመን የባሰ እና መበርታት እንደሚሻላችሁ እንደምትድኑ ማመን የዶክተርና የሕክምና ባለሙያትን ምክር መስማትና በአግባቡ ራሳችን በመጠበቅ አይ ቲንክ በሽታውን ማሸነፍ የምንችል ይመስለኛል። ስለዚህ በርቱ፣ እግዚአብሔር ከእናንተ ጋር ነው። እንደምትድኑ እመኑ። እንደሚሻላችሁ ካመናችሁ ይሻላችኋል።
የመረጃ ቴክኖሎጂ ለመጪው በርካታ ዓመታት በተለይ በትምህርት ዘርፉ ትልቅ ተጽዕኖ ይኖረዋል ብሎ የሚያምነው ፍጹም በቀጣይም ለአዋቂዎች የሚጠቅም ፎቶግራፍ የተነሱ ጽሑፎችን ኤዲት ማድረግ የሚያስችልና ሌሎችም አዳዲስ መተግበሪያዎችን ሰርቶ በቅርቡ ለተጠቃሚዎች ያቀርባል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብራችሁን ስላመሻችሁ እናመሰግናለን። ኤልያስ አስማረ በድምፅ ምህንድስና፣ ሀብታሙ ዝዩም በመስተንግዶው አብረናችሁ አምሽተናል። የነገ ሰው ይበለን። ደህና እደሩ። Cause I'm a demon, I'm a demon, I'm a demon, I'm a demon.
ሰክብ ሰረጋሽ ፈስለው ከደርሰን ከሰማይ